የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
የአማርኛና የትግርኛ ሬዲዮ ጣቢያ ዳይሬክተር ሆንኩኝ። ከዛ ቀጥሎ ሰባት ቋንቋዎችንም በኃላፊነት አስተዳደር አንድ የሂብሩ ሬዲዮ ፕሮግራም ዳይሬክተር ሆንኩኝ። ከዛ በጋዜጠኞች ማህበርም ብዙ እንቀሳቀስ ነበር። በየአራት ዓመቱ ምርጫ አለን፣ አራት ካዴንሽን ተመረጥኩ። የእስራኤል ጋዜጠኞች የኤቲክስ ኮርት ፍርድ ቤት አለን፣ የዛም ዳኛ ነኝ። የኤቲክሱን ሁኔታ አሻሽሎ በመጽሐፉም ብዙ ተሳተፍኩኝ።
አንጋፋዋ ጋዜጠኛና የፖለቲካ ሳይንስ መምህሯ የዛሬዋ የእስራኤል ፓርላማ አባል ናቸው ትውልደ ኢትዮጵያ እስራኤላዊቱ ዶክተር ጸጋ ፈንታሁን መላኩ። የህይወት መንገዳቸውን ከዚህ ያደረሳቸውን ጎዳና መለስ ብለው ያስቃኙናል።
ብዙ ጊዜ ገጠር ውስጥ ይሄዳለሁ። ገጠር ውስጥ ያሉት ደግሞ ተማሪዎች አካባቢያቸውን ብናይ፣ የትምህርት ኳሊቲውን ብናይ፣ ኳሊቲውንም ትተን እንኳን ወንበርና ጠረጴዛውን ብናይ፣ ኦቨርክራውዲንጉን ብናይ፣ እንዴት ነው እነርሱ ወደቁ የምንለው? የእውነት የኢትዮጵያ ህዝብ እኛ ውጭም ያለ ነው ምን አድርገናል ብለን ትንሽ ራሳችን መፈተን ያለብን ይመስለኛል።
16 የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋዎች የጻፉት የኢዛም መጽሐፍት መስራቿ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ትምህርት ክፍል ሊቀመንበሯ ዶክተር ሐዋኒ ንጉሴ ናቸው። እርሳቸውም አብረውን ያመሻሉ። የፀሐይ አሳታሚ መስራችና ስራ አስፈጻሚ ዲሬክተሩ አቶ ኤልያስ ወንድሙም በቀደመው ፕሮግራማችን ላስተዋወቅነው ወግ ተመልሷል። ንጉሴ አክሊሉ በጥቅምት አበባና በሌሎች ታሪክ ቀመስ ጉዳዮች ላይ ያተኮረ ዝግጅቱን በአዲስ አበባው መስኮት ያሰማናል። ጤና ስጥልኝ፣ እንደምን አመሻችሁ፣ እንደምንስ ሰነበታችሁ? ውድ የራዲዮ መጽሔት ተከታታዮች ከዛሬ እሁድ ጥቅምት 4 2016 ዓ ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ። ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ በሱዳን ያለፉት 6 ወራት ውስጥ የተፈጠረው የሰብአዊ ቀውስ ቅዠት በቅርብ ዘመን ታይቶ የማይታወቅ ነው አለ። በሱዳን ጦርነቱ ከጀመረበት ጊዜ አንስቶም 9000 ሰዎች ሞተዋል። ሌሎች 5.6 ሚሊዮን የሚሆኑ ሰዎች ከቤታቸው ተፈናቅለዋል። እንዲሁም በአጠቃላይ በሀገሪቱ 25 ሚሊዮን የሚሆኑ ሰዎች የምግብ ድጋፍ ይሻሉ ሲል ድርጅቱ አስታውቋል። በተለይ በካርቱም፣ በዳርፉርና ኮርዶፋን ግዛቶች ያለፉት 6 ወራት ከፍተኛ የሆነ አደጋና ደም መፋሰስ ተካሂዷል ሲል ያስታወቀው የድርጅቱ መግለጫ በተለይም በዳርፉር አስገድዶ መድፈር፣ ጾታዊ ጥቃትና በዘር የተነሳ የሚከሰቱ ግጭቶች መዘገባቸውንም አትቷል። ካለፈው ዓመት ሚያዝያ ወር አንስቶ 45 የሚሆኑ የእርዳታ ሰራተኞች መገደላቸውና መታገታቸውንም በዛሬው ዕለት ባወጣው መግለጫ አስታውቋል። ድርጅቱ አክሎ መሰረታዊ አገልግሎቶች እየተመናመኑ መሄዳቸውን፣ ከ70 በመቶ በላይ የጤና ድጋፍ ሰጪ ተቋማት ግጭቶች ባሉባቸው አካባቢዎች መሆናቸውንና እንዲሁም ደግሞ ሱዳንን ለመደገፍ ከሚያስፈልገው የ2.6 ቢሊዮን ዶላር የገንዘብ ድጋፍ ውስጥ 33 ከመቶ ብቻ መሟላቱን አስታውቋል። ከዚህ በተጨማሪም ሀገሪቱ የኮሌራ ወረርሽኝ እያሰጋት ሲሆን በገዳሪፍ ካርቱምና ጎርዶፋን ግዛቶች ከ1000 በላይ የበሽታው ምልክት የታየባቸው ግለሰቦች መኖራቸውንም አስታውቋል። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ዩኤን ኦቻ በግጭቱ እየተሳተፉ ያሉ አካላት ኃላፊነታቸውን በመረዳት በዓለም አቀፍ የሰብአዊ ሕግ እንዲመሩ ጠይቋል። በተጨማሪም የሲቪሎችን ደህንነት ለመጠበቅ እርዳታ ተደራሽ እንዲሆን በጅዳ የገቡትን ቃል የሚጠብቁበት ጊዜ አሁን ነው ያለ ሲሆን ዓለም አቀፉ ማህበረሰብ የሱዳንን ሕዝብ ቸል ሊል አይገባም ሲል አሳስቧል። በዲሞክራቲክ ኮንጎ በጀልባ ተሳፍረው ከነበሩ ሰዎች 30ዎቹ ሲዘጥሙ 167 ያህሉ የደረሱበት አለመታወቁን የአካባቢው ባለስልጣናት ዛሬ እሁድ አስታወቁ። የምድር ወገብና የአካባቢው የጤና ሚኒስትር ዲጀር ምቡላ 189 የሚሆኑ ሰዎችን ማትረፍ መቻሉን ገልጸው እስካሁን ድረስ ፍለጋችንን ቀጥለናል ብለዋል። ሚኒስትሩ አያይዘው እስካሁን ድረስ ያገኘነው 30 አስክሬን ብቻ በመሆኑ የሟቾቹ አሃዝ ከዚህም ከፍ ሊል ይችላል ሲሉ አስታውቀዋል። ይህን መሰል አደገኛ የውሃ ላይ አደጋዎች በአካባቢው ከአቅም በላይ በሚጭኑ ጀልባዎች የተነሳ የተለመዱ መሆናቸውም ተገልጿል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የእስራኤል የመከላከያ ኃይል ዓለም አቀፍ ቃል አቀባይ ጋዜጠኞችና ሁሉም ሰው ከጋዛ የሚወጡ የዜና መረጃዎችን ተአማኒነት እንዲመረምር አሳሰቡ። ኮሎኔል ጆናታን ኮርኒከስ ዛሬ እሁድ ከጋዜጠኞች ጋር ቆይታ አድርገዋል። ኮሎኔሉ በመግለጫቸው በደቡብ ጋዛ ሳላህ አልዲን በተሰኘውና ሰሜን ጋዛን ከደቡብ ጋዛ በሚያገናኘው አውራ ጎዳናን በመያዝ ከተማ ለቀው በሚወጡ የፍልስጤም ዜጎች መኪና ላይ እስራኤል የፍንዳታ ጥቃት አድርሳለች የሚለውን ቪዲዮ ያሳዩ ሲሆን እስራኤል ዜጎች ያንን ስፍራ ለቀው እንዲወጡ ደጋግማ ከመጠየቅ ውጪ ጥቃት አልፈጸመችም ሲሉ ተናግረዋል። የብሪታንያ የዜና አውታር የሆነው ቢቢሲ ጥቃቱ በማን እንደተፈጸመ ባያረጋግጥም እስራኤል አለመሆኗን ግን አርብ ዕለት አስታውቋል። በሌላ በኩል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሐማስ በእስራኤል ላይ በፈጸመው ጥቃት 29 አሜሪካውያን ሕይወታቸው ማለፉን አስታውቋል። የእስራኤል ወታደራዊ ኃይል ትላንት ቅዳሜ እስካሁን ድረስ በጋዛ ሐማስ 120 የሚደርሱ ሲቪል ዜጎችን እንዳገተ ይገኛል ሲልም አስታውቋል። ዋሽንግተን ከግብጽ እስራኤልና ካታር ጋር በመሆን ፍልስጤም አሜሪካውያን የራፋህ ድንበርን እንዲሻገሩ እየሰራች ነው በማለት የዩናይትድ ስቴትስ ውጭ ጉዳይ ቢሮ ጨምሮ ገልጿል። ጥምር ዜግነት ያላቸው ፍልስጤም አሜሪካውያን ቁጥር 500 እንደሚደርስ የተገለጸ ሲሆን የሐማስ ጽኑ ጠላት የሆኑት የግብጹ ፕሬዝዳንት አልሲሲ ይህን መሰል የብዙሃን መፈናቀል የፍልስጤም ሀገር የመሆን ፍላጎት ማብቂያ ነው ሲሉ ተናግረዋል። ግብጽ የፍልስጤም ስደተኞች በሲናይ ተራራ ዙሪያ እንዲያርፉ ተጠይቃ እምቢኛለች ሲሆን፣ በሌላ በኩል እጅግ ብዙ ሀገራት ዜጎቻቸውን በግብጽ በኩል የማስወጣት ፍላጎት ስላላቸው የአንድ ሀገር ዜጎችን ከሌሎች ላበላለጥ አልችልም በማለት ለዩናይትድ ስቴትስ ምላሽ ሰጥታለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የእስራኤል ሐማስ ጦርነት እንዳይስፋፋ በመካከለኛው ምስራቅ ጉብኝት በማድረግ ላይ ይገኛሉ። ሚኒስትሩ ከሳውዲ አረቢያ የዘውድ ልዑል ቢን ሰልማን ጋር የተገናኙ ሲሆን በዛሬው ዕለትም ወደ ግብጽ እንደሚያቀኑ ይጠበቃል። በሌላ በኩል የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ከፍልስጤም ብሔራዊ ፕሬዝዳንት መሐሙድ አባስ ጋር በጋዛ አፋጣኝ ሰብአዊ ድጋፍ እንደሚያሻ መነጋገራቸውን ዋይት ሀውስ አስታውቋል። በመጨረሻም ዩክሬን ደጋፊ ሀገራቶቿ ከፊታቸው በተደቀነው ምርጫና በአካባቢያቸው ባለው የጂኦፖለቲካል ውጥረት የተነሳ የገንዘብ ድጋፍን ማረጋገጥ እየከበዳት መጥቷል ሲሉ የሀገሪቱ የገንዘብ ሚኒስትር ሲርሄ ማቼንኮ ትላንት ቅዳሜ አስታወቁ። ሚኒስትሩ እጅግ ብዙ መዳከም ይታየኛል፣ በወዳጆቻችን መካከል ድካም አለ፣ ጦርነቱን መርሳት ቢሹም ነገር ግን ጦርነቱ በሙሉ ጉልበት እየተካሄደ ነው በማለት በዓለም ባንክና ዓለም አቀፉ የገንዘብ ፈንድ IMF በማራካሽ ባደረጉት ስብሰባ ላይ በትላንትናው ዕለት አስታውቋል። አክለውም ከዓለም የገንዘብ ፈንድ የ5.4 ቢሊዮን ዶላር ድጋፍ ቃል ተገብቶልናል፣ ይሁን እንጂ ከጃፓን ከዩናይትድ ኪንግ ና በእርግጠኝነት ቁልፍ አጋራችን ከሆኑት ዩናይትድ ስቴትስ እንዲሁም ከአውሮፓ ህብረት ቃል ኪዳን እንጠብቃለን ብለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የእሁድ ምሽት መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በድጋሚ ጤና ስጥልኝ፣ ሰላም እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ጥቅምት 4 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። እውነተኛ ስቃይ የፈለጉትን አለመሆን፣ የፈለጉትን አለማግኘት፣ አይደለም መቸገር፣ አይደለም መሰቃየት፣ የማይፈልጉትን መሆን ነው ስቃዩ፣ ጭንቀቱ፣ ያልፈለጉትን መስራቱ። አንጋፋው ገጣሚና ደራሲ አማሃ አስፋው ይላላ ደንቦ በሚል ርዕስ ለንባብ ካበቃት ቆየት ካለች መድብሉ ባገኘናትና የሳምንቱም ምርጥ ባደረግናት እውነተኛ ስቃይ በሚል ርዕስ ባሰፈራት ግጥሙ ዝግጅታችንን ጀምረናል። አማሃ አስፋውን ለግሩም ግጥሙ አመሰግናለሁ። አሁን ቀዳሚዋን ስልት እናስከትል። ክብራትና ክብራን አድማጮቻችን አሁን በቀጥታ ካንጋፋ ጋዜጠኛ ከዛሬዋ የእስራኤል ፓርላማ ኬነሴት አባል ዶክተር ጸጋ ፈንታው መላኩ ጋር ወደምናደርገው ቆይታ ነው የምናመራው። ዶክተር ጸጋ ፈንታሁን በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ ለዚህ ቃለ ምልልስ ለጋበዝከኝ።
ዶክተር ጸጋ ከሁለት ሶስት ቀናት በፊት በአመዛኙ በወቅታዊ የአካባቢው ይዞታ እንዲሁም እየተካሄዱ ስላሉት ሁኔታዎች ጦርነቱና ዘላቂ ሰላም እንዴት ሊመጣ ይችላል የሚሉትን ጨምሮ በፓርላማ አባልነቶ ሊያዩአቸው በሚችሉ ጉዳዮች ላይ ተነጋግረናል። ዛሬ ስለ ሙያዊ ህይወቶና እንዳንጋፋ ጋዜጠኛ ያለፉበትን መንገድ ከሶስት አስርት ዓመታት በላይ ባገለገሉበት ጋዜጠኝነት ከስራና የህይወት መንገዶ ጋር የተዛመዱ ጭብጦችን እናነሳለን። በልጅነቶ ወደ እስራኤል እንደመጡ ተረድቻለሁ። እስራኤል አድገው ትምህርት ቤት ገብተው በጋዜጠኝነት በርካታ ዓመታት አገልግለው ፖለቲካ ሳይንስ አጥንተው ከዚያ በኋላ ነው ባለፉት ቅርብ ዓመታት ውስጥ የፖለቲካውን ዓለም የተቀላቀሉት። እስኪ ስለ ታሪኮን ያጫውቱን። በምን ዓመተ ምህረት ወደ እስራኤል ሄዱ? የት ነበር የተወለዱና ያደጉት?
እኔ የተወለድኩት ጎንደር ነው። ጎንደር ከተማ ውስጥ ነው። ጎንደር ሩፋኤል ይባላል። በቀበሌ ደግሞ ቀበሌ 04 ከፍተኛ አንድ ይባላል። እና የተወለድኩት እዛ ነው። አንደኛ ደረጃ የተማርኩት ጻድቅ ዮሐንስ ትምህርት ቤት ይባላል። ከዛ ሁለተኛ ደረጃ ፋሲለደስ ከዛ በፊት ለተወሰኑ አመት አጼ በካፋ የሚባል ትምህርት ቤት ነበር የግል ነበር። እዛም ተምሬያለሁ። ወላጆቼ ተወለዱት ከጎንደር ወጣ ብሎ የሁለት ሰዓት መንገድ ውዛባ የሚባል የቤተ እስራኤሎች መንደር ነው። ሁለቱም በጣም ኃይለኛ ሃይማኖተኛ የቤተ እስራኤል ቤተሰብ ነው ተወልጄ ያደኩት። ከተወለድኩበት ጊዜ አንስቶ በእኛ በቤተ እስራኤል በሃይማኖቱ አንድ ቀን ወደ ሀገራችን ኢየሩሳሌም እንመለሳለን። በየጊዜው ጸሎቱም ለሚቀጥለው አመት ኢየሩሳሌም አድርሰን ነው። እና ያደግነው በዚህ መልኩ ነው። ስለዚህ ለኢየሩሳሌም የነበረን ፍቅር በጣም ከፍተኛ ነው። አንድ ቀን እንደምንመጣ እናውቅ ነበር። በአካባቢው በምንኖርበት ሰዓት በአሁኑ አጠራር አንታይሴሚቲዝም የምንለው ነበረ በእኛ ላይ፣ በቤተ እስራኤሎች ላይ። በተለይ በምንኖርበት አካባቢ የነበረው ሁኔታ ዳንዴ ፈላሻ የሚል ስም ነበረን እኛ ራሳችን ቤተ እስራኤል ብለን የምንጠራው። በሌላ መልኩ ደግሞ ጥሩ ሰዎችም ነበሩ። እኛ ጋር አብሮ የመኖሩ ሁኔታም አለ። ወደ እስራኤል ሀገር የመምጣቱ ወደ ኢየሩሳሌም የመመለሱ ሁኔታ በጣም በህብረተሰባችን በቤተ እስራኤል በኩል ለዘመናት የኖረ ነው። እንደው ዝም ተብሎ አንድ ቀን መምጣት ፈልጎ ወደ ሰለጠነ ዓለም የመጣ ወገን አይደለም። ህብረተሰቡ ወደ ኢየሩሳሌም ወደ ሃይማኖታዊ አገር መመለስ የሚለው ሁሉም ከትውልድ ትውልድ ከትውልድ ትውልድ እየተላለፈ ነው እና የተለያዩ መንገዶች ነበሩ ቤተ እስራኤሎች ወደ እስራኤል ሀገር የምንመጣበት። አንደኛው ትልቁ ጎዳና በሱዳን ነበር። ሌላው በጅቡቲ፣ በኬንያ በተለያዩ መንገዶች ነበር እና እኔ የመጣሁበት መንገድ በቀጥታ ነው። አብዛኛው ወገናችን በሱዳን በረሃን የወጡት ብዙዎቹ የህይወት መስዋዕትነት ከፍለዋል። በጣም ብዙ ወገኖቻችን በረሃ በበሽታ አልቀዋል። ያም የሆነበት ምክንያት በጊዜው ደርግ ፈቃድ ባለመስጠቱ ነው። ወደ እስራኤል እንድንወጣ አልፈቀደም ነበረ። በደርግ ጊዜ ነው እንቅስቃሴው ትልቁ የነበረ የመውጣት ሁኔታ። ወጣቶች ደግሞ ልጆችን ደግሞ በተለያዩ መንገዶች ነበር የሚያወጡት። አንዱ መንገድ በቀጥታ በግብጽ በኩል ነው እና እኔ እንደዛ ነው ወደ እስራኤል ሀገር የመጣሁት። እንደ አውሮፓን ዘመን አቆጣጠር በ1984 ዓ.ም እንግዲህ የሚቀጥለው አመት ወደ 40 ዓመት ሊሆን ነው። ረጅም ጊዜ ነው።
ረጅም ጊዜ አድርገዋል። በኢትዮጵያ ዘመን አቆጣጠር 1976 እና 77 እንደማለት ነው እንደ አመቱ አቀያየር።
በ76 ነው
ወደ እስራኤል የመጡት። ገና በልጅነት እድሜው ነው። ሁለተኛ ደረጃ ትምህርቶን በእስራኤል ሀገር አጠናቀቁ? ወደ ኮሌጅ ከመግባቶ በፊት ወይስ ወደ እስራኤል ከመምጣቶ በፊት እዛው ኢትዮጵያ ውስጥ የሁለተኛ ደረጃ ትምህርቶን አጠናቀቀው ነበር?
ኢትዮጵያ ነው ሁለተኛ ደረጃ ያጠናቀቁት። እስራኤል ሀገር መጣሁ። እስራኤል ሀገር ስመጣ በመጀመሪያ ደረጃ ቋንቋ መማር ያስፈልጋል። የሚገርመው ወላጆቼ ዕብራይስጥ የተማሩተኝ የቤተ እስራኤሎች ትምህርት ቤት ነበር። ገጠር ውስጥ አስመራም ነበረ የጁሽ ኤጀንሲ ትምህርት ቤት። እዛ ዕብራይስጥ ተምረዋል። እኔ ዕብራይስጥ አልተማርኩም እና እዚህ ዕብራይስጥ መማር ያስፈልጋል። የዕብራይስጥ ትምህርት አለ። ከዛ ቤተሰብ መናፈቅ አለ። ቀላል ጊዜ አልነበረም።
ብቻውን ነበር የተጓዙት እርስዎ ወደ እስራኤል?
በእኔ እድሜ ክልልና ከኔ ከፍ የሚሉ በእድሜያቸው ተወሰኑ ልጆች ነው የመጣ ነው።
ምን ያህል ቆዩ ቤተሰቦቹ ኢትዮጵያ ውስጥ እርሶ ከመጡ በኋላ?
8 ዓመት። ወላጆቼ ታናሽ ወንድሞቼና እህቴ የመጡት እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ.ም ኦፕሬሽን ሰሎሞን የምንለው የደርግ አስተዳደር እንደወደቀ ኢህአዴግ ከመግባቱ በፊት በነበረው ኦፕሬሽን ነው። አያቶቼ ደግሞ ወላጆቼ በፊት ነው የመጡት።
ለረጅም ዓመታት በጋዜጠኝነት ሙያ አገልግለዋል። እንደ ተረዳሁት ከ3 አስርታት በላይ ነው በጋዜጠኝነት የሰሩት። ምን ወደ ጋዜጠኝነት መራው?
በእኔ አመለካከት አሁን ባለውበት እድሜ ሳየው ኢትዮጵያ ውስጥ መማሬን እድል ከፍቷል ብዬ አስባለሁ። ትምህርት ቤት በነበርኩበት ጊዜ ቆሞ ማንበብ ወድ ነበረ። አንደኛው መጽሐፍ ቅዱስ ቤት ውስጥ ዘመዶች ቤተሰብ ሲመጡ አንብብ ይባልና ቆሜ ማንበብ ወዳለሁ። ጮኸ ማንበብ ነው ወደው። ትምህርት ቤትም ሲሆን የማንበብ ሁኔታ ምናምን ሲባል ከሁሉ በፊት እጄን አውጥቼ ማንበብ ወድ ነበር። ሌላ ስፖርተኛ ነበርኩ። ኢትዮጵያ ቮሊቦል ይጫወት ነበረ። ምናልባት እንደ ጎንደር ልጆች የሚያስታውሱ ካሉ ቡድን ነበረን እና ብዙ ጫወት ነበር። ሳይክል መጋለብ ወድ ነበር። ስፖርት በጣም ወዳለሁ እና ጮኸ ማንበብ፣ መጽሐፍ ማንበብና ስፖርት ከምወዳቸው ትልልቅ ሆቢዎች የነበሩ እና እስራኤል ሀገር ስመጣ ስፖርቱ ጠፋ። ስፖርቱ ቀራ። አላመቸም። ብቻዬን ነው የመጣሁት። ቀደም እንደገለጽኩኝ ማንበብ የሚለው ግን ቀጠልኩኝ። ቁሜ ማንበብ የሚል ነገር ብዙ ጊዜ ወድ ነበር። ለምን እንደሆነ አይገባኝም። ሳጠና ምናምን ማጠናቸውን ነገሮች ቁሜ እየተንቀሳቀስኩኝ ጮኸ ማንበብ ወዳለሁ እና ከዛ የአማርኛ ሬዲዮ ጣቢያ ተቋቋመና ከሶስት አመት በኋላ ዛ ሬዲዮ ያቋቋመው አቶ ረሃሚ ማላዛር ነው። ጥሩ አማርኛ አለሽ እና ከኛ ጋር ምናትሰሪም ብለው ጠየቁኝ። እስኪ ልሞክረው ብዬ ተማሪ ነኝ እዛ ስራ ስጀምረው ደሞዙ ለተማሪ ብዙ ገንዘብ ነው። የተማርኩ ጎን ለጎን ስራውን ጀመርኩና አሁን ልጅነት አልፎ አሁን ሳየው የኢትዮጵያ ትምህርት ቤት እና የስፖርት ሁኔታ በተለይ ስፖርት ደግሞ በራስ የመተማመን ሁኔታ በጣም ነው ከፍ ያደርጎ የላከኝ ወደዚህ ሀገር እና በጋዜጠኝነትም ስራውን ስጀምር የማንበብ ሁኔታ እየጨመረ መጣ። ከዛም ቀስ በቀስ እድገትም መጣ። ትምህርቴንም ቀጠልኩ የመጀመሪያ ዲግሪ ኤምኤ፣ ከዛም የአማርኛና የትግርኛ ሬዲዮ ጣቢያ ዳይሬክተር ሆንኩኝ። ከዛ ቀጥሎ ሰባት ቋንቋዎችንም በኃላፊነት አስተዳደርኩ። አንድ የሂብሩ ፌመስ ሬዲዮ ፕሮግራም ዳይሬክተር ሆንኩኝ። ከዛ በጋዜጠኞች ማህበርም ብዙን ቀሳቀስ ነበር። በየአራት አመቱ ምርጫ አለን፣ አራት ካዴንሽን ተመረጥኩ። የእስራኤል ጋዜጠኞች የኤቲክስ ኮርት ፍርድ ቤት አለን፣ የዛም ዳኛ ነኝ። የኤቲክሱን ሁኔታ አሻሽሎ በመጽሐፉም ብዙ ተሳተፍኩኝ እና በጋዜጠኝነት ሙያ ብዙ ቆየው።
በአጠቃላይ በጋዜጠኝነቱ ለምን ያህል አመታት አገለገሉ?
34 አመት። በጣም ረጅም ጊዜ ነው።
ረጅም ጊዜ
ሬዲዮ፣ ቴሌቪዥን እንዲሁም ጋዜጣ መጽሐፍ፣ በዚህ ብዙውን ሄድኩኝ። እንደገና በጋዜጠኞች በማህበሩ የኤቲክስ ጉዳይ ብዙ ጠለቅ እየገባሁበት እና በአጠቃላይ በእስራኤል ጋዜጠኞች ማህበር ብዙ ጊዜ በተደጋጋሚ ምርጫ ሲሆን ይመርጡኝ ነበረ። ጋዜጠኝነት ሙያ ሳላስበው ብገባበትም በህይወቴ ጥሩ አስተዋጽኦ አድርጎልኛል ብዬ አስባለሁ።
ዶክተር ጸጋ እስኪ የሰሩባቸውን እነኚህን ጣቢያዎች ይግለጹልን። የመንግስት ጣቢያዎች ናቸው? በብሔራዊ ደረጃ የሚያሰራጩ አሉባቸው? አንዳንዶቹን ያስተዋውቁ ነው።
እስራኤል የመንግስት ሬዲዮ ጣቢያ ነው። የእስራኤል መንግስት የሬዲዮ ጣቢያ በ18 ቋንቋዎች ያሰራጫል። የመጀመሪያው ሂብሩ ነው፣ ቀጥሎ አረብኛ ነው፣ ከዛ ራሽኛ አለ። እንደዚህ አለው። እኔ ያስተዳደርኳቸው አማርኛ፣ እንግሊዘኛ፣ ፈረንሳይኛ፣ ከዛ የሙግራቢት ይሉታል የሞሮኮያን ቋንቋ፣ ኢራኖችን ቋንቋ እና እነዚህም በሙሉ በአስተዳደር ብዙ ጊዜ አገለገልኩ። ከዛ በኋላ አንድ የእስራኤል ሂብሩ ሬዲዮ ጣቢያ ቻናል ኤ ተብሎ ይጠራል፣ የዛ ዳይሬክተር ሆንኩኝ። በእስራኤል ሀገር ለመጀመሪያ ጊዜ ነው እንዲሁም ኢትዮጵያዊት ብቻ ሳይሆን ሴት የመጀመሪያ የሬዲዮ ዳይሬክተር የሆንኩት እኔ ነኝ። የሂብሩ ሬዲዮ ዳይሬክተር ነበር። እና ከየት መጣ እንደዚህ አይነት አምቢሽን ብለው ሰዎቹ ይጠይቁኝ ነበረ። ቀደም እንደገለጽኩልህ በራስ መተማመን፣ እኔ አንድም ጊዜ ራሴን ከሌሎቹ አንሳለሁ ብዬ እዚህ ቢወለዱም ፈረንጅ ነጭ ቢሆኑም ምንም ቢሉ እንደውም እዚህ ቢወለድ ኑሮ የእነሱን እድል አጋጣሚ ቢኖረኝ ኑሮ እኔ ከእነሱ በልጣል የሚል እምነት አለ።
ትልቅ በራስ መተማመን ነው። ዶክተር ጸጋ እንግዲህ ጋዜጠኝነት በእድሜው የሚበልጠውን ጊዜ ያገለገሉበት የሙያ ዘርፍ ነው። ይሁን እንጂ የፖለቲካ ሳይንስም ማጠኑ በፖለቲካ ሳይንስም ገፍተው በመምህርነት ጭምር አገልግለዋል። አሁን ወደ ገቡበት የእስራኤል ፓርላማ ከማቅናቶ በፊት እስኪ እሱን ደግሞ ያጫውቱን። እንዴት መጣ የፖለቲካ ሳይንስ ዝንባሌው? ከዚያስ ወዴት ወሰደው?
የፖለቲካ ሁኔታ የፖለቲካ ሳይንሱ በትምህርቱ ብቻ ሳይሆን በተለይ በዲሞክራሲ እንደ እስራኤል ሀገሮች ለውጥን ለማምጣት በዚህ ፖለቲካ እንቅስቃሴ መሳተፍ ያስፈልጋል፣ በዚህ ፖለቲካ ጨዋታ እና ይሄ ብዙ ይስበኝ ነበረ። ሌላው በእስራኤል ሀገር ያለው የፖለቲካ ሲስተም ወይም ዘዴ ብዙ የፖለቲካ ፓርቲዎች አሉ እና ያም በቡድን ያለው የፖለቲካው ፓርቲ ምሳሌ ብንወስድ በጣም አክራሪ የሆኑ ፓርቲዎች የራሳቸው ፖለቲካ ፓርቲ አላቸው፣ ከራሻ የመጡት የራሳቸው ፖለቲካ ፓርቲ አላቸው፣ አረቦችም እንደዚሁ እና የራስን ጥቅም ለማስከበር በዚህ ጨዋታ ውስጥ መግባት ይኖራል። የፖለቲካውን ጨዋታ ካልተጫወትን ወይም በፖለቲካው ካልገባን የዲሞክራሲ መብትና እድልን ተጠቅመን እኛ ካልተሳተፈን ለሌሎቹ ብቻ ሁሌ የመረጥን ምንኖር ከሆነ ጥሩ አይደለም የሚለው ስሜት ነበረኝ እና በህብረተሰባችን ላይ ለውጥ ለማምጣት ሁለት ነገሮችን ነበር ማስበው። አንደኛ ህብረተሰቤ፣ ወጣቱ ትውልድ መማር አለበት። ካልተማረ እድገት አይኖረንም። በሰለጠኑ ሀገራት እንዴት ብለን እንኖራለን ነው። ስለዚህ የአንዱ እንቅስቃሴ ነው። ሌላው የፖለቲካው በፖለቲካ መንቀሳቀስ የህብረተሰብን ጥቅም ማስከበሪያ ነው እና ከዚህ በመነሳት ነው ብዙን ትኩረት የሰጠሁት። በርግጥ ጋዜጠኛ ሆኜ ብዙ አመት በማገለግልበት ሰዓት ፒኤችዲን ከጨረስኩ በኋላ ኮሌጆች ሁሉ አስተምር ነበር። ነገር አንድ ቀን ፖለቲካ ውስጥ መግባት አለብኝ የሚል ነበር። ህብረተሰቡ ብዙ አመት በማገልገሌ ምክንያት በሬዲዮ ጣቢያ እንዲሁም በቴሌቪዥን ብዙ አመት በሬዲዮ ነውና ለምን ፖለቲካ አትሄጂም የሚል ጥያቄ ከህብረተሰቡ መጣ። ሁሉም ሰው እኛ አንቺን እዛ ነው ማየት የምንፈልገው፣ የምታደርጊው እንቅስቃሴ ብዙ ነውና በዛ ውስጥ ማየት እንፈልጋለን የሚል ነበርና ከዛ በመነሳት ነው ወደ ፖለቲካው የገባሁት። በርግጥ ፖለቲካ በእስራኤል ሀገር ቀላል አይደለም፣ በጣም ውስብስብ ነው። ለምን ብዙ የፖለቲካ ፓርቲዎች ስላሉ ጥምር መንግስት ማዋቀሩ ሁሉ ከባድ ነውና ከዛ በመነሳት ነው።
ፖለቲካው ጋር እንቆይና ዶክተር ጸጋ ከዚህ ቀደምም ለእስራኤል ፓርላማ መወዳደሩንና እንደውም የፓርላማ አባል ይሆናሉ ተብሎ የኬኔሴት አባል ይሆናሉ ተብሎ ተጠብቆ እንደነበር አሁን ይቀላቀሉ እንጂ ከስምንት ዓመታት በፊትም ተመሳሳይ ጥረት አድርገዋል። ነገር ግን የምርጫው ሂደት ውድቅ በመደረጉ ሳይሳካ መቅረቱ ተገልጿል። ታሪኩን እንደተመለከትኩት ምንድን ነበር የሆነው? እንዴትስ ለፓርላማ አባልነት ሳይበቁ ቀሩ?
በመጀመሪያ ደረጃ ፖለቲካ የሚለው በእውነት ቀደም ነው ያሰቡት። በመጀመሪያ ደረጃ የሁለት ልጆች እናት ነኝ። ልጆቼ ትንሽ እስከሚያድጉ ነበር መጣበቀው። በ2015 ዓመተ ምህረት ከስምንት ዓመት በፊት ትልቁ ልጄ ሜዲሲን ያጠና ነበር፣ ዩኒቨርሲቲ ነው። ትንሹ ልጄ 12ኛ ክፍል ሊጨርስ ነው። ቀርቦ አንድ ሁለት ወር ቀርቶ ነበርና የፖለቲካ መሳተፍ አለብኝ አለ። ከዛ አንድ የፖለቲካ ፓርቲ ተቋቋመ። ኩላ ነው የሚባል ሁላችን የሚል ፖለቲካ ፓርቲና ያቋቋመው ሰው ከኛ ጋር ሆኝ ብሎ ሶስተኛ ቦታ ሰጠኝ። ከዛ ምን ሆነ የእስራኤል የሂብሩ ሬዲዮ ጣቢያ ዳይሬክተር ነበርኩኝ። አሁን ከምርጫው ቀን በፊት 100 ቀን ቀደም ብሎ ከስራ መልቀቅ አለብኝ እና ከፍተኛ ቦታ ያሉ ሰዎች ህጉ እንደዛ ነው የሚለው። አሁን መጀመሪያ ይሄንን ስናጣራ አይ ትንሽ ቀን ስለሆነ ምንም አይሆንም መራመራሉ። ኦኬ ጥሩ አልኩኝ። ከዛ ግን የአስመራጭ ኮሚቴው ሌሎች ተቀናቃኝ ፖለቲካ ፓርቲዎች ይሄን ሁኔታ ስላቀረቡ ለምን ትንሽ ቀን ቢሆን በህጉ መሰረት ለምን እድል ይሰጣታል ምናምን የሚል ነበር። በዚህ ምክንያት አስመራጭ ኮሚቴው መወዳደር አልችልም አለኝ።
እናም ውድቅ ተደረገ።
ውድቅ ሆነ። በዛ ጊዜ ሶስተኛ ቦታ ላይ ነበር። በጣም ከፍተኛ ነው። ሊቀመንበሩ የገንዘብ ሚኒስትር ሆነ፣ ምክትሉ መከላከያ ሚኒስትር ሆነ፣ እኔ ሶስተኛ ነበርኩ። የማህበራዊ ጉዳይ ሚኒስትር መሆን ወይም ደግሞ ወደው ሙያ ኮሚኒኬሽን ስለሆነ ወደዛ ነበር የፈለጉ።
ሚኒስትር ሊሆኑ ይችሉ ነበር ማለት ነው፣ መገናኛ ብዙሃንን ለሚመለከተው።
አዎ ያ ነበር ስምነታችን፣ ያ ነበር የሚሆነው። ከዛ ስራጭ ኮሚቴው ሰረዘኝ። ቅር አለኝ፣ አዘንኩኝ። ግን ምንድን ነው ያልኩኝ፣ ኦኬ ጊዜ ይጠብቃል እገባለሁ አልኩኝ።
እንዳሉትም ጠብቀው ከስምንት ዓመት በኋላ ፓርላማ ለመግባት በቁ። ነገር ግን ያ የቀደመ ይሳተፉበት የነበረው ኩላኑ የሚባል ሌላ የፖለቲካ ፓርቲ ነበር። እርሶ ግን አሁን የሉክድ ፓርቲ አባል ነዎት።
የኩላኑ ፓርቲ በመጀመሪያ ከፍተኛ ድምፅ አገኘ፣ አዲስ ፓርቲ ነው። ግን በእስራኤል ሀገር ምን አለ፣ እነኛ አዳዲስ የፖለቲካ ፓርቲዎች ብዙ እድሜ መቆየት አይችሉም። ለምን? ጠንካራ የሆነ ተቋማት የላቸውም። እንደ ሊኩድ የሌበር ፓርቲ የመሳሰሉት ግን ብዙ አመት የኖሩ የፖለቲካ ፓርቲዎች ስለሆኑ ጠንካራ ናቸው፣ የተለያዩ ተቋማትም አሏቸው። እና ኩላኑ በመጀመሪያው በ2015 ከፍተኛ ድምፅ አገኘ። ከአራት አመት በኋላ በ2019 በጣም ዝቅተኛ ድምፅ ሲቀበል ብቻውን መቆየት እንደማይችል ሲያውቅ ፓርቲው ወደ ሊኩድ ተጨመረ። ያ ፓርቲ ከዛ በኋላ የለም እና ለዛ ነው እኔ ወደ ሊኩድ የገባሁ። ምንም ጊዜ ብጨርስ እንግዲህ የምደባለው 7 አመት ጠብቄ ገባው። ቅድም እንዳልኩ አንዱ ምንድን መሰለህ፣ ሰዎቹ ከደረሱበት የማልደርስበት ነገር የለም ብዬ የምል እምነት አለኝ። ሁልጊዜ
አራያነቱም በግልጽ የሚታይ ነው። ቀደም ብለው እንዳስረዱን 7 ቋንቋዎች የሚነገርበትን ጣቢያ ጨምሮ የተለያዩ መገናኛ ብዙሀንን በዲሬክተርነት መርተዋል። ኋላም በፖለቲካ ሳይንስ መምህርነት አገልግለዋል። ለቤተ እስራኤላውያኑም ለመጡበትም ማህበረሰብ በርካታ ስራዎችን የሚሰሩ ትልልቅ ቦታ የደረሱ ወጣቶችን መኖራቸውን እረዳለሁ። ነገር ግን እርሶ ያከናወኗቸውና እውን ያደረጓቸው ስራዎች ለመጪውም ወጣቶች በምሳሌነት የሚታዩ ይመስለኛል። ዶክተር ጸጋ በርከት ያሉ ጥያቄዎችን አንስተን የምንወያይበት የሙያ መስክና የህይወት አጋጣሚዎች ነው ያለሁት። ለሰዓት ሲባል ውይይታችን እዚህ ላይ እንግታ እንጂ ሌላ የሙያውንም ሆነ በሸንጎ አባልነቶ በእስራኤል ጉዳይ ለሚነሱ ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
እኔም በጣም ነው የማመሰግነው።
ክብራትና ክብራን የራዲዮ መጽሔት ተከታታዮች ከዶክተር ጸጋ ፈንታሁን መላኩ ጋር የነበረን ቆይታ ዘለግ ያለ ነው። ቀሪውን ጨምሮ ሙሉ ውይይታችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ወደ ተከታዩ ቅንብር ከማለፋችን በፊት ታዲያ ከእናንተ ከአድማጮቻችን ድምፅ የተወሰኑትን መልሰን እናሰማችሁ። በኢሜይል የደረሰንን ላስቀድም። ለራዲዮ መጽሔት ዝግጅት ክፍል ጤና አስጥልኝ። የሁድ ጥቅምት 20 2016 ዓ.ም ምረት ራዲዮ መጽሔት ዝግጅት እጅግ ግሩም ነበር ሲሉ በአድናቆት የሚንደረደሩት የረጅም ጊዜ ፕሮግራማችን ተከታታይ ዶክተር ካሳሁን ይበልጣል ናቸው። ምክንያቱም ይላሉ ዶክተር ካሳሁን፣ ምክንያቱም ወገን የሚያቆሩ ባለራእይ ኢትዮጵያውያን የቀረቡበት ዝግጅት ስለነበረ ነው። በአንድ በኩል የአዲስ ትውልድ ጥንስስ ወጣንያን የሆኑት ዳግምና ብሌን፣ የዘላቂ እውቀት ሽግግር ሥራ ባለቤት የሆነውና የትውልድ ባለውለታው ኤልያስ ወንድሙ በሌላው በኩል ወጣት ባልና ሚስቱ ያቀዱት ፕሮጀክት በእውነቱ ኢትዮጵያውያን ታዳጊዎች ያጡትን ብቻ ሳይሆን ኢትዮጵያ እንደ ሀገር የጎደላትን ጠልቆ የመመልከት ጸጋ የተቸራቸው በሳል ባለሙያዎች ናቸው። በተለይ ኢትዮጵያዊነትን ሳያውቅ ኢትዮጵያዊ ሆኖ ሀገር ለሚያምሰው ትውልድ ብቸኛውን እንኳ ባንል ዋነኛውን የድህነት አላባ ያገኙት ይመስለኛል። ቤተኛችን ካሳሁን ይቀጥላሉ። ሐሳባቸው የአሜሪካ ታዳጊ ኢትዮጵያውያንን የስብዕና ክፍተት ከመምላት በላይ የላቀ ነው። እንዲያውም የእነዚህ ባለ ብሩህ ልብ ወጣት ጥንዶች ሕልም የአገር ቤቱን የትምህርት ስርዓት ፊደል የሚቆጥሩ ብቻ ሳይሆን ሀገርና ትውልድ የሚቀይሩ ታዳጊዎችን ሊያፈራ በሚችል መልክ ይቀረጽ ዘንድ የፖሊሲ መብራት እንደሚሆን አምናለሁ ያሉት ዶክተር ካሳሁን ለቀደመው የራዲዮ መጽሔት እንግዶቻችን ያላቸውን አድናቆት፣ ከዚህም በላይ እቅዳቸው ህብረተሰብ ለዋጭ ምሁራንን የሚፈጥር ድንቅ ትልም ነው። በተለይም ደግሞ የአካል ጉዳተኛ ሕፃናትን ፍላጎት ጭምር አካተው ማሰባቸው የባልና ሚስቱን የርዕይ ጥራት ብቻ ሳይሆን የውስጣቸውን የመንፈስ ምላትና የግብረ ገብነት ጸጋ የሚመሰክር ነው። ዳግምና ብሌን እግዚአብሔር ይህን ድንቅ ሐሳብ በልባችሁ ስላበራላችሁ ብቻ ሳይሆን ኢትዮጵያውያን ስላደረጋችሁም ከልብ አመሰግነዋለሁ። እድሜ ጽናትና ብርታት ሰጥቷችሁ ውጥናችሁ ለፍሬ በቃ ዘንድ የዘወትር ምኞቴ ነው ብለዋል ካሳሁን። በሌላ በኩል ኤልያስ ወንድሙ የትውልድ አደራ ለመፈጸም የሚተጋ ሰው መሆኑን በታሪክ ስለማውቅ በዚህ ዝግጅት ቀርቦ ስሰማው በእጅጉ ደስ አለኝ። የትውልድን የእውቀትና ታሪክ ጥማት ለማርካት ያለውን ጉጉት የቀድሞውን ባለሥልጣን አቶ ተስፋዬ ድንቃን አግኝቶ መጽሐፍ እንዲጽፉ ለመጎትጎት ካደረገው ጥረት በግልጽ መረዳት ይቻላል። ምንጊዜም ቢሆን ለአገርና ትውልድ ዘላለማዊነት የሚሰሩ የሀገር ልጆች የተባረኩ ናቸው። ሀገራችንን የሚመለከቱ መጽሐፍትን ሳይታክቱ ለማሳተም መጣር፣ ሀገርና ታሪክን በትክክለኛ መልካቸው ለትውልድ ለማስተላለፍ የሚደረግ በጎ ሥራ ነው። ወዲያውስ ታሪክ ሳያውቁ ታሪክን ለሚንቁስ ፈውስ ሳይሆን ይቀራል? ኤልያስ ዕድሜና ጸጋ ሰጥቶ በሥራው ያሰንብት ወዳጄ ሲሉ አስተያየታቸውን ደምድመዋል። ዶክተር ካሳሁን ለእኛም ለአዘጋጆቹ ይህን የመሰለ የመንፈስ ትሩፋትና የልብ ብርታት የሚሆን ሐሳብ ያላቸውን ባለርዕዮች ስላቀረባችሁልን ምስጋና ይገባችኋል። ካሳሁን ይበልጣል ነኝ ከቨርጂኒያ ሲሉ መልካም አስተያየታቸውን አድርሰውናል። ዶክተር ካሳሁንን ለረዥም ጊዜ ፕሮግራማችን የነቃ ተሳትፏቸውም ላደረሱን አስተያየትም እናመሰግናለን። ሕይወት ካሳ የተባሉ ሌላ አድማጫችን ደግሞ የተከታተሏቸው ፕሮግራሞች እንዳስደሰቷቸውና በዚህ መከራ በበዛውና ተስፋ አስቆራጭ በሆነ ጊዜ መንፈስ ስለሚያበረታቱ ድምፆች ናቸው ሲሉ፣ አቶ ወንድም አለኝም በተመሳሳይ እንዲህ ያለ ተስፋ ፈንጣቂ ዜና በእጅጉ ያስፈልገናል፣ እናንተም የራዲዮ መጽሔት አዘጋጆች ምስጋና ይድረሳችሁ ብለውናል። ሕይወትና አቶ ወንድምንም ለተሳትፏቸው እናመሰግናለን። ሌሎች በግል መልእክቶች ያደረሳችሁኝ አድማጮችም አላችሁ። ለመልእክቶቻችሁ አመስግኜ የኢሜይል አድራሻችንን ላስታውስ፣ horn@voanews.com ነው። በድጋሚ የኢሜይል አድራሻችን horn@voanews.com ነው። አሁን በቀጥታ ከደርዘን በላይ የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋ ከጻፉት የኢዛም መጽሐፍት መስራቿ እንግዳችን ከዶክተር ሐዋኒ ንጉሴ ጋር ወደሚኖረን ቆይታ ልውሰዳችሁ። ዶክተር ሐዋኒ ንጉሴ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ትምህርት ፕሮግራም ሊቀመንበርና ተባባሪ ፕሮፌሰር፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ዶክተር ሐዋኒ፣ የትምህርት ጉዳይ ይልቁንም ደግሞ የልጆች ትምህርት የዕለት ተዕለት ሕይወቱ አካል የሆነ ይመስላል። ስራ እንደ ሙያ ብቻ ሳይሆን ጠዋትም ማታም የሚያነሱት ነው። ዛሬ ታዲያ ከትልልቅ ስራዎች ጋር መጥተዋል። 16 መጽሐፍት ይዘው መጥተዋል። Early Childhood Education በተባለው የቅድመ እድገት የልጆች ትምህርት ላይ ትኩረት የሚያደርግ የበጎ አድራጎት ድርጅትም መስርተዋል። አሁን ደግሞ ቀደም ብዬ ተቀስቀስኳቸውን መጽሐፍት ያሳተሙበት የዛሬው ትኩረታችን ኢዛም መጽሐፍት መስራችና የብርካታ ልጆች መጽሐፍት ደራሲ ነዎት። 16 የህፃናት መጽሐፍ በእንግሊዘኛ በአማርኛ ዱብዳ ይመስላል። እንዴት ሊሆን ቻለ? ኢዛም እንዴት ተጠነሰሰች? ከዚህ ብንጀምር።
እሺ፣ በጣም አመሰግናለሁ። ኢዛም ቦክስ መጽሐፍ የተጠነሰሰው ሶስት ምክንያት ብዬ ነው የማስበው። አንደኛው ኢትዮጵያ በሚሄድበት ጊዜ የልጆች ትምህርት ቤት ብዙ ጎበኛለሁ በስራችንም በኩል እና ሳይ ብዙ ጊዜ ልጆች መጽሐፍ የላቸውም። እውነት ለመናገር ትምህርት ቤት ውስጥም የለም፣ ቤት ውስጥም የለም። ማህበረሰብ ውስጥ አንዳንድ ቦታ ወይ መንገድ ላይ ታገኘዋለህ፣ ግን በሚገባው መንገድ ልጅ ከልጅነቱ ማለትም ከህፃንነት ጀምሮ ማለትም በእድገት ላይ የተመሰረተ መኖር አለበት ብለን እናምናለን። እሱ በኋላ እንነጋገርበታለን፣ ግን እሱ ዋነኛው ምክንያቱ ልጆች ንባብ የሚጀምሩት ልክ እንደ መስማት ከተወለዱ ጀምሮ ስለሆነ ሲያድጉ ያንን መሰረት ካደረግን ለብዙ ነገር ይጠቅማቸዋል። ሁለተኛው እኔ ራሴ በልጅነቴ እናቴም አባቴም በጣም መጽሐፍ ይወዱ ነበረ። በተለይ አባቴ አሁን ከኋላ የማየውን መጽሐፍ ሳየው የእሱ አካባቢ በቃ እንደዚህ መጽሐፍ 3-4 ክፍል ሙሉ መጽሐፍ ነበር እና ሁለቱም በጣም ያበረታቱን ነበር። የመጽሐፍ ጥቅሙን መጽሐፍ አንብባችሁ የምትደርሱበትን እወቁ የሚል ነው። ሶስተኛው ደግሞ አሁን እኛ በምንሰራውም የኢትዮጵያን ውጤት ስናይ ማለትም ተማሪዎች ተፈትነው ወደቁ ስንል ምክንያቱን ዞር ብዬ ሳየው አንደኛው ምክንያት የቋንቋ ወይም የምንባብ ልምድ የእውነት ልጆች ላይ አልመሰረትንም። ያ ደግሞ ከሌለ ብዙ ጊዜ እዚህ ሀገር ምን ይላሉ? መጀመሪያ ማንበብ ተማሩ፣ ከዛ አንብባችሁ ደግሞ ተማሩ ይላሉ። ለርን ቱ ሪድ፣ ሪድ ቱ ለርን ማለት ነው። እና እሱም በእድሜ የተከፈለ ነው እና እኔም ደግሞ የእውነት የልጆች መጽሐፍ በጣም ነው የምወደው። ለልጆች የማንበብ የገዛሁላቸውን መጽሐፍ ሁሉ አልመለስኩም። ቢካዝ ብዙ ነገር ያስተምሩሃል መጽሐፎች፣ ልጆችንም ያስተምራቸዋል። አንጎላ በጣም ያበስላል። በጣም እኛ ከምናስበው በላይ በሀሳባቸው ብዙ ሽርሽር ይሄዳሉ መጽሐፍ ሲያነቡ በስድስት በአራት ወር። እንዲያውም ስታያቸው ሲያነቡ አይናቸው አንድ ቦታ ላይ ይቀራል፣ እንደሚያስቡ ሁሉ ያሳይሃል።
በጨቅላ ጊዜ ማለት ነው።
በጨቅላ ጊዜ በአንድ ወር በሁለት ወር አይናቸው ገና በደንብ እየዳበረ ሲመጣ ግን ዩኖ ጆሮ ይሄ ኦዲቶሪ ሲስተማችን በጣም የጠነከረ ስለሆነ ያንን መመገብ ለልጅ ጥሩ ነው። ዋናው ግን በተለይ በገጠር ኢትዮጵያ ላሉ ልጆች የእነርሱንም ታሪክ በጣም ማውጣት ስለምፈልግ ነው። እነርሱም ቦታ አላቸው እዚህ ዓለም ላይ ባሉበት ደግሞ መከበር አለባቸው። ብዙ ነገር አስተምረውናል። የገጠር ኑሮ በጣም ደስ ይላል፣ ከባድም ነው፣ ተረትም አለው፣ እንደ ስዕል ነው እና በዛ በሶስቱ ምክንያቶች ናቸው።
ትልልቅ ዋና ዋና ምክንያቶች ናቸው። እንደ እርሶ እንዲህ የልጆች መጽሐፍት የልጆች ትምህርት ሁሉ ነገሩ ላደረገ ሰው ቅርብ ናቸው። የኢዛም ህልምና መሪ ቃል ብለው በእንግሊዝኛ የተጻፈ ነው። በጣም የሚመስጥ አንድ አረፍተ ነገር የተቋጨች አንባቢያኑን ማፍራት አሳቢዎችን ወይም ልባሞችን ማሳደግ የሚል አይነት ይዘት ያለው ጽሑፍ አይቻለሁ። እነኚህ ሁሉ መጽሐፍ በአንዴ የተጻፉበት ከተመልካች አድማጮቻችን ጋር ለማስተዋወቅ በስም ደረጃ መልካም ባህሪ፣ ኑ ቡና እንጠጣ፣ መጀመሪያ ቃላቶች፣ እንስሳት፣ የእኛ ገበሬ፣ በመጀመሪያ ልጅ ነኝ፣ አባዬ ኢትዮጵያ ማናት የሚመስጡ ትርጉም ያላቸው መሆናቸውን ከወዲሁ መረዳት ብቻ ሳይሆን ምናልባትም በዚህ ሰዓት ማወቅ ያለባቸው ነገሮች እንዲያውቁ ድል የሚሰጡ ይመስላል። እርሱ እንዲያስረዱን ፈልጋለሁ። ይሄንን በእንግሊዘኛው ኮፊ ታይም ኦር ፋርመር የሚሉ እንግዲህ በሁለቱም ቋንቋ ስለተጻፈ ያለው ዶክተር ሐዋኒ የህፃናት መጽሐፍ በቁጥብ ቃላት የሚገባቸውን ነገር መጻፍ ይጠይቃል። እስኪ ስለ ስነ ጽሑፋዊ ሂደቱ የልጆችን ስነ ልቦና በሚመለከቱ ቁም ነገሮችን ማድረስ መቻለን ያስረዱን። ስናያቸውን በጣም ቀላል የሚመስሉ ግን ልጆቹ ትርጉም የሚሰጣቸውና እንዳሉት ቅድም ብዙ ቦታ የሚወስዳቸውን ነገር በአንድ ነገር ያያሉ። እስኪ ያስረዱን።
እሺ፣ በጣም ጥሩ። አዎ፣ እንግዲህ ለልጆች ስንጽፍ ብዙ ጊዜ የምንረሳው እኛ ከላይ የምናየውን አይደለም መጻፍ ያለብን። ማለትም የእውነት እድገት ላይ ተመሰረተ። የዜሮ እስከ ሁለት ዓመት የከፋፈልነውም ለዛ ነው። በዛ ጊዜ ልጆች ምንድን ነው የሚያስቡት? ምንድን ነው ማየት የሚፈልጉት? ብዙ ጊዜ በዛ እድሜ ያሉ ልጆች ብዙ ስዕልና ቃላቶች፣ ያው ቃላቶችም እንደ ካራክተር እንደ ስዕል ነው የሚታያቸው። ግን እኛ እያገናኘን አሁን ለምሳሌ የመጀመሪያ ቃላቶች ስዕሎቹና ቃላቱ እናት እንኳን የሚለው ነገር የምናቀርበው ብለን አስበናል። ጫማ ስንል ልጆች ብዙ ጊዜ ጫማ ብቻውን አይደለም የሚያዩት፣ አይደለ? ሰውም አለው አብሮ። አንዳንዴ ይራመዳል፣ አንዳንዴ ጫማ አርጅቷል፣ አንዳንዴ አዲስ ነው። እሱንም ማሰብ አለብን። ኮንቴክስት ወይም ይዘቱን እንደዛ ነው ጭንቅላት የምናዳብረው ማለት ነው። ስንጽፍ ደግሞም በዚህ ጊዜም ትንሽ ማጠቃለል የምፈልግ ሁለት ሰዓሊዎች ጋር ነው አብሬ የሰራሁት፣ ማስ ሰይፉ እና ብሩህ ከተማ የሚባሉ። ስጀምርም መጀመሪያ ያልኳቸው የእውነት ኢትዮጵያን ያቀፈ ነገር፣ በዛ ላይ ደግሞ የኢትዮጵያ ልጆች የሚያዩትን ነገር የሚለውን ለማያያዝ ነበረ። ጊዜ ይፈጃል። ቢከዝ አንድ ነገር እንስራና ተመልሰን እናይና ይሄ ትክክል ነው ወይ ለሁለት ለሶስት ዓመት። ስሙንም ስንጽፍ አሁን ያነሳኸውን ቡና እንጠጣ። ያ ቡና የኛ ትልቅ ባህል ነው። የትም ስትሄድ ቡና ይፈላል። ግን ልጆችን ደግሞ እንዴት ነው የቡናን መጠጣት ባህል የምናስተምረው? አንዳንድ ጊዜ ኦቨር አሱም እናደርጋለን። አይቶታል፣ ያውቁታል። ግን እኔ ራሱ አንዳንድ ይሄ ከሰልም ሆነ የቡና ማፊያውንም ሆነ ስሙን ራሱ እኔም ራሴ ማስታወስ ነበረብኝ። አይደለም ትምህርት ደግሞ ስንል ከቤትም ይቀስሙት አለ፣ ከማህበረሰብም ይቀስሙት አለ፣ ከዛ ደግሞ ትምህርት ቤት ሄደው የሚያዳብሩት አለ። እሱንም አስበን ነው ማለት ነው። ቡና ቤት ሲፈላ ያሉ ከዛ አፋቸውን እንዴት ነው የሚከፍቱት? ጀበና እንኳን ማለት አይተው ጀበና ብለው ከዛ ደግሞ ትምህርት ቤት ሲሄዱ ያንን እንዴት ነው አስተማሪና ትምህርትና የትምህርት ከሪኪለሙ የሚያዳብረው የሚለውን ነው። ስሞቹም እዚህ ሀገር እንኳን አሁን አንዳንድ መጽሐፎች አሉ በጣም ልጆች የሚወዱት እና ይገርመሃል፣ ለምንድን ነው አሁን አንድ ያለ ጎ ዌይ ግሪን ሞንስተርስ ትዝ የሚለኝ በጣም ይወዱታል። መጽሐፉን ስታየው ትንሽ ክላንኪ ነው፣ ግን ልጆች በጣም ይወዱታል። ጎ ዌይ ቢግ ግሪን ሞንስተር ነው የሚለው። አሁን አንተ ራስህ ስታስብ ለምን እኛ እንደዚህ አይነት ነገር ገዝተን አናነብ? ግን ለልጆች እንደዚህ አይነት ነገር በጣም ነው ብዙ ነገር አለው። ጎን ያውቃሉ፣ ወይን ያውቃሉ፣ ትልቅ ሞንስተርዝንም ያውቃሉ። ሶ እሱንም አይተን እያያያዝን የጻፍ ነው ማለት ነው።
ይሄን ጊዜ ልዩ የሚያደርገው ሁለት ሶስት ነገሮችን ማዛመድ እንችላለን። የቅርብ ጊዜውን የኢትዮጵያ የትምህርት ውጤቶች ለተመለከተ ከጨከነ ተስፋ የሚያስቆርጥ ወይም ደግሞ እንደርሶ ላለው ሰው ብዙ ስራ መኖሩን ተረድቶ ምናልባት እጅን ሰብስቦ ወደ ስራ መግባት ይጠይቅ ይሆናል። እንዳለመታደል ሆኖ ሌሎች የሚያስጨንቁ የሞትና የሽረት እንደሚባለው አይነት አሳሳቢ ሁኔታዎች አሉ፣ ከጦርነት እስከ ረሃብ፣ ሌሎች ጉዳዮች። ነገር ግን አሁን ላለንባቸውም ሁኔታዎች ያዋጡ የሚመስሉ መሰረት የሌለው ትምህርት ምን ሊያስከትል እንደሚችል ማሳያ ይመስለኛል። ጥናት ያስፈልገው ይሆናል፣ መልክ ይዞ በኋላ የሚመጣ ይሆናል። በእርሶ እይታ ግን ባለፈው ዓመት የትምህርት ሚኒስትሩ በተናገሩበት ወቅት ሰው ደንግጦ ነበረ። ሁለተኛ ደረጃ መልቀቂያ ማለፍ የቻሉት ተማሪዎች ቁጥር እጅግ ትንሽ ብቻ ሳይሆን የሚያስደነግጥ ስለነበረ አሁንም ተመሳሳይ ነው የታየው። ለንግግርም በጣም የሚከብድ ይመስለኝ። እንደ እርሶ ላለ የትምህርት ሰው ምን ያሳይ ይሆን? የቱ ጋር ክፍተቶችን አዩ? ሙሉ በሙሉ እዛ ላይ የተጠና ጥናት እንኳን ባንመለከት አሁን ከሚያዩት ምንድን ነው የተረዱት? ምንድን ነው ይበልጥም አሳሳቢ ሆኖ ያገኙት?
በአንጻሩ ተስፋ የሚሰጥም እዚህ ሁሉ ምስቅልቅል ውስጥ እድል የሚሰጥም ነገር ካለ?
በጣም ጥሩ። አይ ቲንክ አንደኛውም ነገር ይሄንን የሚያነሳሳኝ የትምህርት ጥራት ከመዓለታችን በፊት ትምህርታችን ምንድነው የሚለውን ነገር እኛ መመለስ ካቃተን ቆይተናል። ሶ እዛው ላይ ነን ያለነው። እዛ ጭንቀት በለው ኢንፊዥን በለው ይሄ 30 አመት 40 አመት ሳይሆን የእውነት አሁን ያለው ምንድነው ትምርታችን የሚለውን ነገር መመለስ ራቃተን ነው። ልጆቹም ወደቁን ማለት ይከብደኛል አሉላ። ልጅ ትምርት ቤት ሄዶ ለመውደቅ አያስብም አይደለም? ሶ ምን እንዳስወደቀው መጀመሪያ ከመመርመራችን በፊት ግን የፈተና የወሰደውን ኦልሞስት ጠቁመን ወደቁ ማለት በጣም ይከብዳል። ሶ እዛው ይቀመጥ። ልጅ ግን ትምርት የሚጀምረው ቅድም እንዳልነው ከጽንስ ከተወለደ ጀምሮ ነው። ያን እንደ ደረጃ እየጨመረ ያሰፋ የተያዘ ነው ደግሞ ትምህርት የተያዘ ነገር ነው እንጂ እዚህ ጋር አስቀምጠ ነው ሰብረ ነው ከዛ ደግሞ እዚህ ጋር አንስተን ምናምን አይደለም። የፈተና ውጤት በእኔነቱ የሚኒስትሪ ኦፍ ኤጁኬሽን የሚያወጣውንም ዴታ ብናየው በጣም ብዙ ልጆች ይወድቃሉ። ሰው ተፈተኑ ብሎ እንኳን ወደቁ የምንለውን ደግሞ ስናስበው ከሱ ጋር በጣም ትንሽ ነው ለፈተና እንኳን የሚደርሰው። እሱ ራሱ በጣም ሊያስጨንቀን ሊያሳስበን መጀመር አለበት። ዋናው ግን እኔ ችግሩ የሚመስለኝ ከዜሮ እስከ አምስት ለኢትዮጵያ ልጆች ምን እያደረግን ነው የሚለውን ነገር አልመለስንም። አንድ መጽሐፍ አሁን ይህን መጽሐፍ ለአንድ ልጅ ማስቀመጥ ማለት ያ ልጅ ከሚያውቀው ከሚያስበው በየቀኑ ደግሞ ተደጋግሞ ከሚያይጓድ ነገሮች ጋር ሲገናኝ ያንን እንደ እውቀት መለወጥ ይችላል፣ ማንበብ ይችላል፣ መንካት ይችላል፣ መጎብኘት ይችላል። ትምህርታየ እየሰፋ ነው የሚመጣው። እኛ ግን ከአምስት ዓመት በታች ልጆች የሚያሳልፉትን ነገር ከአምስት ዓመት በኋላ ትምህርት ቤት ውስጥ አላስቀመጥንላቸውም። ከዛ ደግሞ ከስምንት ዓመት በኋላ ወደ እንግሊዝኛ ተለውጦ ፈተና ስንወስድ ስንሰጣቸው እንዴት ብለን ነው አዳብረን እዛ ድረስ ያደረስናቸው? አላዳበርናቸውም። ቤት ውስጥ መጽሐፍ የለም። መጽሐፉን ተው፣ ቅድም እንዳነሳኸው ምግብ የሚባል ነገር ላይኖር ይችላል። ሰው ተጨናንቋል፣ ጦርነት አለ። የትምህርት ቤቶችን ደግሞ አኳያ ስናይ እኛም በምንሰራው በኤርሊ ቻይልድ ኤጁኬሽን ኢትዮጵያ አካባቢ ሌላ አስተማሪ ነው፣ እሱንም አላካተት። ሶ ይህን ነገር ሰብስቤ ወደዚህ ሳመጣው አትሊስት መጽሐፎች ብዙ ነገር ተስፋም ይሰጣሉ አይደለም? የኛ አባትና እናቶችን ብናስባቸው ብዙ አልነበራቸውም፣ ግን መጽሐፍ ያገኙ ነበር። አገር ውስጥም የተጻፈ ለእነርሱ የሚጠቅም መጽሐፍ አንብበው ወዴት እንሄዳለን የሚለውን ነገር መመለስ ይችሉ ነበረ። አሁን ያለንበት ቦታ ግን ልጆችን ከአንድ ትምህርት ወደ ሌላ ትምህርት አያሸጋግርም። የልጆችን እውቀት እያሰፋ እያጠናከረ የሚወስድ ብዙ ስልቶች የሉም። ይሄ አኳያዎችም የሉ። አሁን በቅርብ ወደቁ ተብሎ ሲነገርም ይከብደኛል። ወደቁ ማለት ይከብደኛል። ወደቅን ብንል እኛ ብዙ ነገሮች እኛ ላይ ይጣልና ስናስተካክል ነበረ። ግን ጥናትም የሚያሳየን አለ ከዜሮ እስከ አምስት የምናደርገው ነገር ነው ለልጆች የሚጠቅመው። እውነትም ደግሞ ከስምንት ዓመት በኋላ ምንም ነገር ብዙ ብንፍጨረጨር የያዙትን ብቻ ነው እነርሱም ዘርግተው መሄድ የሚችሉት። ይከብዳቸዋል፣ በጣም ይከብዳቸዋል።
እንደ ትምህርት ሰው በጣም ደጋግመው ያነሱትን አንድ ነገር እንደው ፈታ እንድናደርግ ፈልጋለሁ። መውደቃቸው እርግጥ ነው፣ የትምህርት ውጤታቸው እጅግ አሳዛኝ መሆኑ እርግጥ ነው። ግን ወደቁ ማለት እነሱ ላይ ማስቀመጡ የከበደውትን እየተናገሩ ነበር። ለማለፍ አይደለም ለመማር የሚያበቃ ነገር በሌለበት
እንዲህ ባለው ሁኔታ የነሱ ውጤት ብቻ ተደርገው መታየት የለበትም እያሉን ነው።
ኦ አዎ፣ አብሶሉትሊ። አንድ ነገር ማሰብ አለብን። ፈተና ልጆችን ስንፈትን እንግዲህ 18 ነው ማለት ልጆች ነው የምለው። ልጆችን ስንፈትን ያ ፈተና እኮ የሚያሳየን አስተማሪ ምን እንዳስተማራቸው ከሪኩለሙ ምን እንደሆነ አይደለም? የኢትዮጵያ ኤጁኬሽን ፖሊሲ ምን ያ በሙሉ እኮ ፈተና ውስጥ አለ አይደለም እንዴ? አንድ ልጅ ቢፈተንም ያ ፈተና ውስጥ ያን በሙሉ አካቶ ነው የሚፈትነው። እዚህም ሀገር ለዛ ነው የፈተና ውጤት ሲያዩ ልጅ ወደቀ አይደለም የሚሉት። ምንድን ነው የሚያደርጉት? ትምህርት ቤቱን ያሉ አይደለም፣ አስተማሪውን ያሉ። ለዛ ነው እዚህም ሀገር ብዙ ጊዜ እንደውም አስተማሪዎች ዶንት ቲች ተም ቱ ዘ ቴስት ምናምን የሚባለው ቢካዝ እነሱ ላይ ያሳያላ። አንድ ልጅ 8 ሰዓት ወይም 4 ሰዓት ክላስሩም ውስጥ ከተቀመጠ አንድ ነገር ተምሯል ወይም አልተማርም አይደለም እንዴ? እሱንም ማየት አለብን። ለዛ ነው እኔ ልጆች ወደቁ ማለት በጣም ይከብደኛል፣ እዚህም ሀገር ይከብደኛል። በተለይ ደግሞ ኢትዮጵያ ያሉት ተማሪዎች ብዙ ጊዜ ገጠር ውስጥ ይሄዳለሁ፣ ግን በተለይ ገጠር ውስጥ ያሉት ደግሞ ተማሪዎች አካባቢያቸውን ብናይ የትምህርት ኳሊቲውን ብናይ ኳሊቲውንም ትተን እንኳን ወንበርና ጠረጴዛውን ብናይ ኦቨርክራውዲንጉን ብናይ እንዴት ነው እነሱ ወደቁ ምንለው? የእውነት የኢትዮጵያ ህዝብ እኛ ውጭም ያለ ነው ምን አድርገናል ብለን ትንሽ ራሳችን መፈተን ያለብን ይመስለኛል። አንድ ነገር ማስተካከል መቻል እንችላለን አይደል? ወር መቻል አለብን። መጽሐፍ መሆን ይችላል፣ ክላስሩም ማስተካከል ይችላል፣ አንድ ልጅ ማስተማር ይችላል። እና ወደቁ ማለት እነርሱ ላይ ጥለን እኛም እንግዲህ ወደ ስራችን እንመለሳለን ማለት ነው። እና
እኔ ራስን መጠየቅ የሚጋብዙ ነገሮች ነው ያነሱት ዶክተር ሀዋኒ። ከተለመደው አስተሳሰብም ወጣ ይላል። የጎበዝ ተማሪዎችን የታታሪ ተማሪዎችን ጥረት ሳናሳንስ ነው ትልቁን ነገር ነው ሊነግሩን የፈለጉት። ተማሪዎች ለትምህርት የሚበቁበት በየዕለቱ የሚማሩት በትክክል ተግተው ለመማር የሚሞክሩ እንኳን የማያልፉበት ሁኔታ ወይም የረባ ትምህርት የረባ ቁም ነገር ማለት ብቻ ሳይሆን ተምረው ምንድን ያወቁት ራሱ መጠየቅ ያለበት ቦታ የደረስን ይመስላል። በአዋቂነት እድሜ የሚሰራና የሚደረገውን አሳዛኝ ነገር እንደ ጤናማ ነገር የምንቀበለው ከባድ ሁኔታ ስንመለከት፣ ዶክተር ሀዋኒ ልጆች የሚማሩበትን የልጆችን ፍላጎት ስናገናዝብ ቶሎ ፈጥኖ የማይታይ ነገር ግን በጣም በኩል ደረጃ አስፈላጊ የሆነ በተለየ ሁኔታ ውስጥ ያሉ ህጻናትና ልጆችን የሚታዩበትን እዚህ ሀገር የተለየ ፍላጎት ያላቸው የሚባሉ ተማሪዎች በጤና ሁኔታ ይሁን በአሉበት ሁኔታ በእድገታቸው ይሁን የእነሱን ፍላጎት ያካተተ ትምህርት ሊሰጥ ይሞከራል። ኢትዮጵያ በጣም ሩቅ ይመስለኛል። እንደው በሀሳብ ደረጃ እንኳን መምህራኖችም ሌሎችም የፖሊሲ ሰዎችም መስማት የተሳነው ልጅ፣ አይነ ብርሃን የሌለው ልጅ በተለየ ሁኔታ መንከባከብ፣ ትምህርቱን እንዲያገኝ ማድረግ ማህበረሰብ ግዴታው መሆኑን እንኳን ብዙ አናገናል። የልጁ ወይም የቤተሰቡ ችግር አድርገን የምንተውበት ጊዜ አለ። ከዛስ አንጻር ምን አይነት ሀሳቦችን ሊፈነጥቁ ይችላሉ? በኢትዮጵያ አቅምና ሁኔታ ቢያንስ ሰዎች ሊያስቧቸው ይህንን ከግምት ሊያስገቡ ይችላል። የነገ ተስፋ ያለው ልጅ ነው፣ ያ ልጅም በተለየ ሁኔታ ውስጥ ያለው ብሎ ለሱም የተለየ እንክብካቤ እምት እንዲሰጠው ክቡራትና ክቡራን የራዲዮ መጽሔት ተከታታዮች ከዶክተር ሀዋኒ ንጉሴ ጋር የጀመርነውን ወግ በተከታዩ የራዲዮ መጽሔት ይዘን ልንመለስ ቅምሻውን ጀምር አደረግን እንጂ አልቋጨንም። በቪዲዮ ምስል ያደረግነውን ቃለ ምልልስ ሙሉውንም በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ዶክተር ሀዋኒን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ስለ ጥቅምት አበባና አንዳንድ ታሪክ ቀመስ ወጎች ያጫውተናል።
አወድ ሽዋ ካሌም በሙሉ ልትል ነው አይደል? ነው አይ ቅኔህን ነጠኩህ። ይበል
ጥቅምት አበባ ማለት ከመስከረም መጨረሻ እስከ ጥቅምት መጨረሻ የሚታይ የቆይታ ጊዜው በዚህ ውስጥ ያለ በጥቅምት ወር ብቻ የምናያቸው አበባዎች ምክንያት በማድረግ ነው የጥቅምት አበባ የሚል ስያሜ የተሰጠው። ከዚሁ ጋር ተያይዞ ደግሞ የጥቅምት አበባ ለየት የሚያደርገው የተለየ መዓዛ አለው። በተለይ በየመስኩ የሚታዩ አትክልቶች እነ ጦስኙ፣ ባቄላው፣ አተር ሁሉ ነገር የሚያብብበት ስለሆነ መስኩ በሙሉ የተለየ መዓዛና ሽታ ስላለው የጥቅምት አበባ ለየት የሚያደርገው የተለየ መዓዛና ሽታ ስላለው ነው።
ወይዘሮ ሚስጥረ ዘነበ ሰሜን ሸዋ ባሶና ወራና ወረዳ ቀደም ሲል የባህልና ቱሪዝም ባለሙያ፣ አሁን ደግሞ የሴቶች ጉዳይ ባለሙያ፣ ባለትዳርና የሁለት ልጆች እናት።
ጸጋይማ አስፋው።
ጸጋይ አስፋው ቲቶም ይለዋል። ለምን ቲቶ አሉ?
አባቴ ይወደዋል እንትኖች ማለቲቱ መርሰልቱ ይወደዋል።
የዩጎዝላቪያ ፕሬዚደንት የነበረውን የገለልተኛ ሀገሮች ዋና መስራች ነበር፣ የቀዳማዊ ኃይለ ሥላሴ ወዳጅ። ቲቶ፣ አንተ በዚህ በአትክልት ዙሪያ አንዳንድ ነገሮች ትሰራለህ። እንደው ስለ አትክልት የሚሸት አበባ ምን አይነት ነው? አሁን በጥቅምት ብዙ አበባ ይሸታልና አንተ የምታውቀው?
የአበባ ንግስት የምትባል ማታ ማታ የምትሸተዋ ማታ ማታ ትሸታለች።
ምን አይነት ነች ቀለሟ?
እንደ ሩዝ ነገር ነች። በቃ ረዥም ነች የምትሆነው። እሷን ነው የማውቀው።
ማታ ማታ ትሸታለች።
ማታ ማታ በጣም ይሸታል።
ነበር እዚህ አዲስ አበባ?
አዎ አዲስ አበባ አለ። አዎ ያለ ተላልቅ ሰዎች ግንብ ስር እንዳጠሩ ነው በቃ እንዳረግ ሄዳ
ቲቶ ቲቶን አነሳብኝና ጨዋታንም ጨዋታ ያነሳዋልና ታሪክንም ታሪክ ይዘክረዋልና በታዳጊነት ጊዜያችን በወጣትነት ዘመናችን ኢትዮጵያን ጎብኝተው ከነበሩት የውጭ ሀገር መሪዎች መካከል አንዱ የቀድሞዋ የዩጎዝላቪያ ፕሬዚደንት ጆሲፕ ብሮዝ ቲቶ ነበሩ። ቲቶ ቲቶኢዝም የሚል ፍልስፍና እንደነበራቸው ይነገራል። ኢትዮጵያን በ1948 ዓመተ ምህረት ጎብኝተዋል ቲቶ። ቀዳማዊ ኃይለ ሥላሴ ከስልጣን ከመውረዳቸው 4 ዓመት ቀደም ብሎም ለሁለተኛ ጊዜ የኢትዮጵያ እንግዳ ነበሩ። የቲቶንና የቀዳማዊ ኃይለ ሥላሴን ወዳጅነት የሚያስታውሱ ብዙዎች ቲቶ ወደ ኢትዮጵያ ከመጡ በኋላ የልጆቻቸውን ስም በቲቶ ሰይመዋል። ለምሳሌ ቲቶ ሚሰለዲስ፣ ቲቶ ተከስተ ወልደ ማርያም፣ ቲቶ አስፋው ጸጋዬ። የቀድሞ ስለ እጽዋት ስለ አበባ ሽታ ያስረዳል ጸጋዬ አስፋው ቲቶ ቅጽል ስሙ። ለዚህ ፕሮግራም መነሻ የሆነኝም እሱ የዛሬው እንግዳዬ ነው። ቲቶ የገለልተኛ ሀገሮችን ንቅናቄ ቀዳማዊ ኃይለ ሥላሴን ጨምሮ የህንዱ ፕሬዚደንት ጃዋህላር ኔህሩ፣ የግብፁ ጋማል አብደል ናስር፣ የጋናው ፕሬዚደንት ከዋሚ ንኩሩማህ፣ የኢንዶኔዥያው ፕሬዚደንት ሶሃርቶ ከነሱ ጋር ሆነው የገለልተኛ ሀገሮችን ማህበር ያካሄዱ ነበር። ቲቶ ባለይ ደቂቃ አንድ ታሪካዊ ወግ ጨምሬ ላብቃ። ኤልያስ ብሩ የኢትዮጵያ ቴሌቪዥን ታዋቂ የካሜራማን ነው። ቴሌቪዥን ድርጅቱ ሲመሰረት ጀምሮ የነበረ ከቀዳማዊ ኃይለ ሥላሴ ጋር ደግሞ ዓለምን ዞሯል። አንድ ዘመን ላይ ከቀዳማዊ ኃይለ ሥላሴ ጋር ወደ ዩጎዝላቪያ ቤልግሬድ ሄደዋል። ንጉሠ ነገሥቱ በቤልግሬድ የሁለት የሶስት ቀን ቆይታ ካረጉ በኋላ ፕሬዚደንት ቲቶ በዛ ያላቸውን የወይን እርሻ መሬት ሊያስጎበኟቸው ፈልገዋል። ወደ እርሻ ቦታው ይዘዋቸው ሄደው መርከብ ላይ እንዲወጡ ነው ያደረጓቸው። የመርከቡ ካፒቴን ይመጣል ብለው ሲጠብቁ ቲቶ ካፒቴን ወንበር ላይ ተቀመጡ፣ ከጎናቸው ቀዳማዊ ኃይለ ሥላሴ። ሌሎቹ ሁሉ አብረዋቸው የሄዱት ባለሥልጣናት ሁሉ ጋዜጠኞችም በሙሉ በወይኑ እርሻ ዳር ካለው ወንዝ አካባቢ ዳር ላይ ቆመው ሁኔታውን ይመለከቱ ነበር እና በብሮስ ቲቶ የመርከቧ ካፒቴንነት መርከቧን ቲቶ እየነዱ የወይን እርሻ ቦታቸውን እንዳስጎበኛቸው ኤልያስ ብሩ አጫውቶኛል። ሁለቱ መሪዎች እየተጨዋወቱ ሲሄዱ እንደው ምን ይባባሉ ይሆን ምን ያወሩ ይሆን እንል ነበር። ይሳሳቃሉ፣ ምክንያቱም ቲቶ በጠላት ወረራ ዘመን ሁሉ አጋር የነበሩ ናቸው። በነገራችን ላይ በመጽሐፍ ቅዱስ በጳውሎስ መልእክታት ውስጥ ቲቶ የሚል መልእክት እንዳለ ታስታውሳላችሁ? በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። አበቃሁ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የስልክ ቁጥራችንን ላስታውስ፣ 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@voanews.com ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ። Don't waste till they get done.